የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ መስከረም 8 2012 ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል
የመንግስት ሆስፒታሎች በተለይ የነበረባቸውን የደም እጥረት ሁሉ መፍታት በሚያስችል ደረጃ ነው። እጅግ በቁጥሩ ብዙ የሆነ ሰው እስከ 20,000 ዩኒት ደም ነው ማሰባሰብ የተቻለው ማለት ነው።
የአዲስ አበባ ከተማ ወጣቶችና በጎ ፈቃደኞች ማስተባበሪያ ቢሮ ኃላፊ የሆኑት አቶ ኃይለ ሰማያት መርሃ ጥበብ ናቸው። ከአንድ ሚሊዮን በላይ ኢትዮጵያውያን ባለፉት 6 ወራት ብቻ ለከተማው ያደረጉትን መልካም ነገሮች ቆየት ብለው ይዘረዝራሉ።
በሌላ ዜና ደግሞ በአሜሪካና ሜክሲኮ ድንበር መካከል መፈናፈኛ እንዳጡ የሚናገሩ ኢትዮጵያውያንና ኤርትራውያን ለአሜሪካ ድምጽ ራዲዮ ያሉበትን አስቸጋሪ ሁኔታ አጋርተዋል።
ዋና ችግሩ አሁን መንገድ ነው፣ ከዚህ መውጣት ነው እና የለም በቃ ቤዚክ ነገር የሚባል ነገር የወሰድ የሚፈልግ ነገር እዚህ የለም።
ሙሉ ዘገባው ቆየት ብሎ ይደመጣል። ከእነዚህ ጉዳዮች በተጨማሪ ወደ ኪነ ጥበቡ መንደር የሚወስዱንም አሉ።
ወደ ስፖርቱ ዓለም የሚያሻግሩን ዘገባዎች የሚኖሩናል፣ በተከታታይ ይደመጣሉ። አብረናችሁ የምናመሸው እነማንን?
ኤደን ገረመውና
እንዲሁም ሀብታሙ ስዩም ነን። በመጀመሪያ አጫጭር ዜናዎች ይደመጣሉ። ወደ ዜናዎቹ እንሻገር።
ከዜናዎቹ ጋር ተመልሰን መጥተናል። የፓኪስታን ባለስልጣኖች በገለጹት መሰረት አንድ ወታደራዊ መኮንንና አንድ ወታደር ከአፍጋኒስታን ጋር በሚዋሰነው ድንበር በፈንጂ ተገድለዋል። የፍንዳታው ኢላማ የድንበር አጥር ይሰሩ የነበሩ ሰራተኞች መሆናቸውን የፓኪስታን ወታደራዊ ኃይል ገልጿል። ከአፍጋኒስታን ጋር በሚዋሰነው ወደ 2600 ኪሎ ሜትር በሚጠጋው ድንበር አጥር በማጣር ላይ ያሉት የፓኪስታን ወታደሮች ብዙውን ጊዜ የድንበር ዘለል ጥቃት ሰለባ እንደሚሆኑም ታውቋል።
ዚምባብዌ ውስጥ የገቡበት አልታወቀም ተብሎ በሀገሪቱ ዙሪያ የሐኪሞች ተቃውሞ አስነስተው የነበሩት ሐኪም በሕይወት መኖራቸው ታወቀ። ትናንት በአሜሪካ ድምፅ ሬዲዮ የዚምባብዌ አገልግሎት በስልክ ሲናገሩ የዚምባብዌ ሆስፒታል ሐኪሞች ማኅበር ፕሬዚዳንት ዶክተር ፒተር ማጎምቢዮ ነኝ ማለታቸው ተገልጿል። ሲናገሩ ግን ማገናዘብ የጎደላቸው እንደሚመስሉ ታውቋል። እንደ እውነቱ ከሆነ ማንነቴን እንዴት በትክክል እንደምገልጽ አላውቅም። ነገር ግን ዶክተር ፒተር ማጎምቢዮ ነኝ፣ የምሠራውም በሐራሬ ሆስፒታል ነው ብለዋል። ሐኪሙ ባለፈው እሁድ ከመሰወራቸው በፊት የሐኪሞች ክፍያ እንዲጨመር ይካሄድ የነበረውን ጥሪ ይመሩ ነበር። ምን እንደደረሰባቸው እንደማያውቁ ከሐራሬ 33 ኪሎ ሜትር ርቆ በሚገኘው ኒያቢራ በተባለ ቦታ ላይ እንዴት እንደደረሱ እንደማያውቁ፣ ነገሮችን ለማገናዘብ ጊዜ እንደሚያስፈልጋቸው ተናግረዋል። ማንነታቸው ባልተገለጸ ሰዎች ከመወሰዳቸው በፊት የሚያስታውሱት ነገር ቢኖር የኤሌክትሪክ ንዝረት ሲሰማቸው እንደሆነ ገልጸዋል።
በዓለም አቀፍ ደረጃ በአየር ንብረት ለውጥ ላይ ተቃውሞ የሚካሄድበት ዕለት ተጀምሯል። አስተባባሪዎቹ ከአንድ ሚሊዮን በላይ የሚሆኑ ሰዎች እንደሚሳተፉ ይጠብቃሉ። የዓለም የአየር ንብረት ከሚገባው በላይ እንዲሞቅ ምክንያት የሆኑት ሰው ሰራሽ ችግሮችን በመቃወም የሚደረግ ከዚህ ቀደም ያልታየ ብዛት ያለው ሰልፍ እንደሚሆንም ተገልጿል። የዛሬው ሰልፍ የተጀመረው በእስያ ዙሪያ ሲሆን በብዙ መቶ ሺህ የሚቆጠሩ ተማሪዎችና ሌሎችም ተሳትፈውበታል። የተባበሩት መንግስታት ድርጅት ስለ ጉዳዩ ለመነጋገር ጉባኤ ከመጀመሩ በፊት የአየር ንብረት ለውጥ ላይ እርምጃ እንዲወስድ ጥሪ ለማድረግ ነው ሰልፎቹ የሚካሄዱት። በዩናይትድ ስቴትስም ሰልፎች እየተካሄዱ ነው። አስተባባሪዎቹ እንደሚሉት ከ800 በላይ ሰልፎች እንዲካሄዱ ታቅዷል። አፍሪካ ውስጥ ደግሞ በናይሮቢ ኬንያ፣ እንዲሁም በደቡብ አፍሪካ ከተሞች ጆሃንስበርግ እና ፕሪቶሪያ ጸረ የአየር ንብረት ሙቀት ሰልፎች ተካሂደዋል። አፍሪካ ከሁሉም በላይ የአየር ለውጥ ለሚያስከትለው ችግር የተጋለጠች መሆኗ፣ የመከላከል አቅሟ ዝቅተኛ መሆኑም ተገልጿል። በሌሎች በርካታ አገሮችም ሰልፎች ተካሂደዋል።
የደቡብ አፍሪቃ መንግስት ጾታዊ ጥቃት ብሔራዊ ቀውስ ነው ሲል አውጇል። መንግስት ያወጣው አዲስ ዘገባ ደቡብ አፍሪቃ ውስጥ በየሶስት ሰዓቱ አንዲት ሴት ትገድላለች ይላል። ብዙዎቹ ከመገደላቸው በፊት ድብደባና ጾታዊ ጥቃት ይደርስባቸዋል። ከቁጥጥር የወጣ የሚመስለውን በሴቶች ላይ የሚፈጸመውን ጥቃት በመቃወም በቅርቡ በሀገሪቱ ዙሪያ ያሉት ሴቶች የተቃውሞ ሰልፍ አካሂደው ነበረ። ለመከሆዞና ዛባ የተባለች ወጣት ሴት በጥቃቱ መስፋፋት የተነሳ ሀገሪቱ በሴቶች ላይ ጦርነት የከፈተች አስመስሏታል ብላለች። አድማጮች፣ ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። ወደ ዘርዘር ወዳሉት ዘገባዎች ወደሚደመጥበት ሰዓት እናልፋለን። ከጋቢና ጋር ናችሁ። ከአሜሪካ ድምፅ ራዲዮን ወደ እናንተ የሚቀርበው አብረናችሁ ያለ ነው። ሀብታሙ ስዩምና
ኤደን ገረመው ነን።
አብራችሁን ከአድማስ ተሻገሩ እንላለን። ወደ ቀዳሚው ዘገባ እንሻገር። አዲስ አበባ ከተማ ወጣቶችና የአዲስ አበባ ከተማ ወጣቶችና በጎ ፈቃደኞች ማስተባበሪያ ቢሮ ከአንድ ሚሊዮን በላይ በጎ ፈቃደኞችን አስተባብሮ መልካም ነገሮችን ለከተማዋ መስራቱን ለአሜሪካ ድምፅ ራዲዮ ተናግሯል።
የቢሮው ኃላፊ አቶ ኃይለ ሰማያት መርሃ ጥበብ ወጣቶችን ከመሰል የበጎ ፈቃደኝነት እንቅስቃሴዎች የሚያሸሹ አሰራሮችን ለማስወገድ ያላቸውን እቅድም አጋርተውናል። ሀብታሙ ስዩምና አቶ ኃይለ ሰማያት ያደረጉት ቆይታ የሚጀምረው ቢሮቸው መቼ ስራ እንደጀመረና ዋነኛ ግቡ ምን እንደሆነ ከሚያብራሩበት ነው።
ወደ 6-7 ወር አካባቢ ሆኖታል ማለት ነው ከተቋቋመ። የተቋቋመበትም ምክንያት ያለፈውን ዓመት ሀገራዊ ለውጥ ተከትሎ የተጀመረ የመደጋገፍና የመተሳሰብ ተግባራቶች ነበሩ። ያንን ተከትሎ ይሄ ፕሮግራም በደንብ በተደራጀ ሁኔታ በመንግስት አስተባባሪነትና መሪነት ቢከወን የህብረተሰቡን የመደጋገፍ ባህል እንዲሁ ሀገሪቱም ካለችበት አንዳንድ መልካም ካልሆኑ ሁኔታዎች ሊመልሰን የሚችል ሊሆን እንደሚችል በመታመኑ በአዲስ አበባ ከተማ አስተዳደር ምክር ቤት የወጣቶችና የበጎ ፍቃድ ማስተባበሪያ ቢሮ ሆኖ ተቋቁሟል ማለት ነው። ያው ከስሙ መረዳት እንደሚቻለው የበጎ ፍቃድ አገልግሎትን ማስተባበርና መምራት ነው ስራው ማለት ነው።
እንግዲህ አንድ መንፈቅ አሳለፋችሁ። በዚህ ጊዜ ውስጥ አበይት የሚባሉ የበጎ አድራጎት ስራዎችን አስተባብራችኋል ወይ? እነዚህን አስተባብረናል፣ እነዚህን ሰርተናል የምትሏቸዋል ወይ? እስቲ የተወሰኑትን ይጠቃቅሱልኝ።
እንግዲህ በከተማ ውስጥ በይፋ የዘንድሮ የክረምት በጎ ፍቃድ አገልግሎት ስጦታዬ ለአዲስ አበባ በሚል መርህ ነው የተጀመረው። ይህም በክቡር ከንቲባ አማካኝነት የተጀመረ ነበረ በዚህ በክረምት። በበጋ ደግሞ የተለመዱትን የበዓል ስጦታና የከተማ ጽዳት እንዲሁም የእስልምናና የክርስትና እምነት በዓላት ላይ የከተማዎችን የቦታዎችን ጽዳት፣ የጥምቀት፣ የኢድ አልፈጥር፣ የመስጊዶች ጽዳት እንደዚህ አይነት ተግባራቶችን ከማከናወን በላይ በበጋ የተወሰኑ የአረጋውያን ቤትን በመጠገን ወደ 350 በላይ የሚሆኑ ቤቶች ማስረከብ ችለን ነበር። በተለይ ግን የክረምቱ የበጎ ፍቃድ አገልግሎት ነበር ትልቅ ትኩረት ተሰጥቶት የተሰራ። ያው በተለመደው ሁኔታ የችግኝ ተከላ፣ የደም ልገሳ፣ የተማሪዎች ቁሳቁስ ማሰባሰብ፣ ትምህርት ማጠናከሪያ ትምህርት መስጠት፣ የትምህርት ቤት እድሳት፣ በአጠቃላይ የችግኝ ተከላውን ጨምሮ ብዙ ተግባራቶችን ሰርተናል። የትራፊክ አገልግሎት እንዲሁም በዚህ ዓመት ተጀምሮ በክቡር ጠቅላይ ሚኒስትሩም እውቅና የተሰጠው በሆስፒታሎች ውስጥ የነበረ የበጎ ፍቃድ አገልግሎት ህሙማንን መርዳት ነበር። እነዚህ ተግባራቶች ላይ በብዛት በሚገርም ሁኔታ ከፍተኛ ውጤት ነበር ያገኘ ነው። በተለይ በአዲሱ ሆስፒታል ውስጥ ተግባራታችን ብዙ ታዳጊ ወጣቶችን ያፈራንበት እንደመሆኑ መጠን ታዳጊዎቹም ቅንና ቀጥተኛ የሆነ በጎ ፈቃደኝነታቸውን ሲያሳዩ ነበሩ። እንደዚሁ ደግሞ ትራፊክ አገልግሎት ላይ የአዲስ አበባን ከተማ የትራፊክ መጨናነቅ በጠዋትና ማታ ፀሐይና ብርድ ሳይፈሩ ሁሌም ቁመው የህብረተሰቡን የሚያስተናግዱ ታዳጊዎችም እንደዚሁ በዚህ ፕሮግራም ላይ ትልቁን ድርሻ የተወጡ ነበሩ። ደም ልገሳው የአዲስ አበባ ከተማ ህዝብ ከሚጠበቀው በላይ ተነቃንቆ በመውጣት የመንግስት ሆስፒታሎች በተለይ የነበረባቸውን የደም እጥረት ሁሉ መፍታት በሚያስችል ደረጃ ነው። እጅግ በቁጥሩ ብዙ የሆነ ሰው እስከ 20,000 ዩኒት ደም ነው ማሰባሰብ የተቻለው ማለት ነው። በችግኝ ተከላው ላይ የአረንጓዴ አሻራ የጠቅላይ ሚኒስትሩ ጥሪም ታክሎበት በከተማ ውስጥ ከፍተኛ የሆነ መነቃቃት ተፈጥሮ እንዲሁም የክቡር ከንቲባ መርታውትም ስለነበረ በከፍተኛ ደረጃ የተሰራ የተግባር ነው አንዱ።
አቶ ኃይለ ሰማያት፣ በእስካሁኑ ቆይታችሁ ምን ያክል ወጣቶችን ወደ በጎ ፈቃደኝነት የስራ እንቅስቃሴዎች ውስጥ አምጥታችኋል? በእርግጥስ አዲስ አበባ የወጣቶችን በጎ ፈቃደኝነት የምትፈልግ ከተማ ናት ወይ? ምን ያክል አስፈላጊ ነው ይህ እንቅስቃሴ የሚለውን ማብረው ይንገሩን።
በእኛ እቅድ እስከ 1 ሚሊዮን ወጣቶችንና ሌላውንም የህብረተሰብ ክፍል ነበር ማሳተፍ የፈለግ ነው። ግን የአረንጓዴ አሻራ ጥሪ ቁጥሩን ከዛ በላይ እንዲሄድ አድርጎታል ማለት ነው። ግን በሌሎችም ተግባራታ ብዙ ተሳታፊዎች ስለነበሩ በቁጥር ደረጃ ከምንፈልገው በላይ ሂዷል። ኦልሞስት ህብረተሰቡ በሙሉ ያነቀነቀ ነው ብለን መውሰድ እንችላለን። በትግግሞሽም እስከ 3 ሚሊዮን ህዝብ አካባቢ ተሳትፎበታል ተብሎ መውሰድ ይቻላል። ከዚህ ባሻገር ግን አፈላጊነቱ ላይ ምንም ጥርጥር የለም። በሰለጠኑ ሀገሮች የበጎ ፍቃድ አገልግሎት የውዴታ ግዴታ ሆኗልና የክብርም ጉዳይ ነው። በጎ ፍቃደኛ ሆኖ አገልግሎት መስጠት ለሀገራቸው ለወገናቸው ትልቅ ክብር የሚያሰጥ ነገር እንደመሆኑ መጠን አሁን በከተማው ውስጥም ሆነ በአገሪቱ ላይ ያሉት መሪዎች ይህንን ሐሳብ የሚያበረታቱ ስለሆኑ ወደፊት በህግ ማዕቀፍ ድጋፍ አግኝቶ በፖሊሲ ታግዞ የትኛውም ወጣት አገራዊ አገልግሎት የሚሰጥበት ሁኔታ ይመቻቻል ብለን እናስባለን።
ብዙ ጊዜ ወጣቶች በበጎ ፈቃደኝነት እንቅስቃሴ ውስጥ ለመሳተፍ ሲሞክሩ በየደረጃው የሚገጥሟቸው የቢሮክራሲ ጉዳዮች ይሄ የጋለ ስሜታቸውን ሲያቀዘቅዝባቸው ይታያል። የተጀመረው መልካም ነገር እንዳይጓተት ምን አይነት ክትትል ታደርጋላችሁ? ምን አይነት የመፍትሄ ሐሳቦች ሳሏችሁ?
አንደኛ በግለሰቦች መለዋወጥ ላይ ጥገኛ የማይሆን ፍርሃት መፍጠር ነው። እዚህ ቦታ ላይ ኃይለ ሰማት ቢነሳ ፍርሃቱን ቀጥሎ የተሻለ ነገር እንዲሰራ ተቋማዊ ማድረግ ጉዳይ ነው። ስለዚህ ይሄ በመጀመሪያ ተቋሙ እንደ ተቋም መቋቋሙ ነው ትልቁ ድል ብለን የምንወስደው። እንዳልከው በተወሰነ ደረጃ የተለያዩ ፍላጎት ያላቸው የህብረተሰብ አካላት ወይም ግለሰቦች ቢሮክራሲውን ትንሽ ሊፈትኑት ይችላሉ። እስኪ እሱን በሂደት ምናየው ይሆናል። ግን ሪላቲቭሊ አሁን በጎ ፈቃደኞቹ ሌላ ፍላጎት ይዘው አይደለም የሚመጡት ማድረግ ስለሆነ በዚህ ጊዜ የመጡ በጎ ፈቃደኞች በደንብ ተስተናግደው ሄደዋል ብለን መውሰድ እንችላለን። ግን ስቲል ክፍተት አይኖርም ማለት አይቻልም።
ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ቀጣዩ ዘገባ ወደ አሜሪካና ሜክሲኮ ድንበር ይወስድናል።
አዎ፣ በሜክሲኮ ደቡባዊ ግዛት ታፓቹላ ድንበር ላይ የሚገኙ ኢትዮጵያውያንና ኤርትራውያን ወጣት ስደተኞች አስቸኳይ እገዛ እንደሚፈልጉና ሕይወታቸው አደጋ ላይ መውደቁን ገልጸዋል። የሎስ አንጀለስ ዘጋቢያችን ዳንኤል አርጋውም ከፍልሰተኞቹ መካከል አንደኛውን ወጣት በስልክ አነጋግሮ ተከታዩን ዘገባ አድርሶናል። እሱን እናዳምጥ።
ስደት በወጣቶች ላይ ያደረሰ ያለው ሰብአዊ ቀውስ ከጊዜ ወደ ጊዜ ያሻቀበ መምጣቱን መረጃዎች ይጠቁማሉ። የስደቱ ሰለባዎች በአብዛኛው ወጣቶች ሲሆኑ መውጫ አጥተው ለተለያዩ አስከፊ እንግልት የሚዳረጉትም ቁጥራቸው እየጨመረ ነው። የሜክሲኮ ድንበርን ተሻግረው ወደ ዩናይትድ ስቴትስ ለመግባት የሚሞክሩና ከአስር በላይ ሀገራትን አስከፊውን የበረሃ ጉዞ አቋርጠው ድንበር ላይ ሰፈሩ ኢትዮጵያውያንና ኤርትራውያን ፍልሰተኞች ድንበር በመዘጋቱ ሳቢያ ለተደራራቢ አስከፊ ችግሮች መዳረጋቸውን ይናገራሉ። በሜክሲኮ ደቡባዊ ክፍለ ግዛት ታፓቹላ በመጠለያ ጦስ ሳቢያ መንገድ ላይ የወደቁ ከ75 በላይ የሚሆኑ ፍልሰተኞች የድረሱልኝ ጥሪ በመቅረብ ላይ ናቸው። መንገድ ላይ በመውደቃቸው ሕይወታቸው ለተለያዩ አስከፊ ችግሮች መጋለጡና ለዘራፊዎች ሲሳይ መሆናቸውም ለአሜሪካ ድምፅ ተናግረዋል። ስሙን እንዳንገልጽ የጠየቀን የ27 ዓመት ወጣት ፍልሰተኛ ማንን እንደምንጠይቅ፣ ምን እንደምናደርግ፣ የት እንደምንሄድ አናቅም፣ ሕይወታችን ከፍተኛ ስጋት ላይ ወድቋል ይላል።
እና የኤርትራውያን ዜጎች ችግሩ ከኛ በፊት ምን ነበረ? ውስጥ መስታወቂያ ነው የምሰጡ ነበር። ከካውንት አውት ነው የሚባል ከዛ ሀገር መውጣት ማለት ነው። እሱ አሁን ተዘጋ። በቃ ምንም ነገር የለም። እዚህ አሁን ሰው ሶር ደረሰ። ምንም ነገር የለም። ሁሉ ነገር ተዘጋ እና በጣም የሚያስገርም ኑሮ ነው የሚኖረው ሰው። ምንም ነገር የለም እዚህ። በቃ ኢሚግሬሽን ስትሄድ ኢሚግሬሽን ምንም ከኛ ጋር አያውቁም። እኛ አሁን ተመሳሳይ በቃ ዝም ብሎ ላይፍ የት የሚትሄድ ምንም ሰው አላውቅም። በቃ የዚህ መግለጽ በጣም ከባድ ነው። በናት 75 ምናምን ነው የእኛ ትክክለኛ ቁጥር። ኢትዮጵያውን ያስታው ያለ እዚህ ታፓችላ 75 ምናምን ይደርሳል።
አስቸኳይ እገዛ እንደምትፈልጉ በተደጋጋሚ ስትገልጹ ይሰማል።
በቃ ምን መሰለኝ፣ ዋና ችግሩ አሁን መንገድ ከዚህ መውጣት ነው እና የለም በቃ ቤዚክ ነገር የሚባል ነገር የወሰድ የሚያስፈልግ ነገር እዚህ የለም። ሰው የሚተኛው በቃ አንዳንድ ሰው አለ፣ ብዙ ሰው አለ በስትሪት ነው የሚተኝ። ብዙ ችግር ደግሞ አለ፣ ማፊያ አለ፣ ሌቦች አለ። በቃ ብር አንዳንድ ጊዜ ደግሞ በጣም በእኛ ህይወት እኛ የሚፈረው እሱ ነው። በቃ መዘረፍ አለ፣ ላይፍ የመዘረፍ አለ፣ ትራፊክን ማለት ነው። ሰው በጣም የሚያስጋት ነው እና ከዚህ መውጣት በቃ እሱ ነው ዋና ችግሩ። ከዚህ እንዴት እንወጣል? የኛ ሀሳብ ስትረስ የሚያደርገው ነገር እሱ ነው። በቃ
ስንት ሀገራትን አቋርጣችሁ ነው ታፓችሁን ላይ ደረሳችሁ?
አንዳንድ ሰዎች 11 12 ከአርጀንቲና፣ ቦሊቪያ፣ ከቦሊቪያ ብራዚል፣ ከብራዚል ፔሩ፣ ከፔሩ ደግሞ ኢኳዶር፣ ከኢኳዶር ኮሎምቢያ፣ ከኮሎምቢያ እስከ ፓናማ ደግሞ ሰባት ቀን ስምንት ቀን አለ። በጣም የሚያስገርም ጃንግል አማዞን ነው። ንሱ ብዙ ሰው ነው በቃ እዛ የሚቀር ይሞታል። አንዱ ደግሞ እግሩ ይመትራል። ገባኝ። በጣም የሚያስገርም ነገር ነው እዛ ያለ ሲትዌሽን፣ እዛ ያለ ላይፍ። በሱ ማለት በጣም ከባድ ነገር ነው። በቃ የአንተ ላይፍ በቃ ሳክሪፋይ ማድረግ ነው። በቃ በእግዚአብሔር አይለ ባይ ዘ ወይ እዚህ ደረሰ ሁሉ ሰው። ብዙ ሰው ደግሞ እዛ ቀረ። ምን አለ እንዴት ይሆናል እዛ እባብ ምናምን አለ፣ ፍሉድ ደግሞ አለ እዚህ ቦታ። በጣም ከባድ ነው። ባይ ዘ ወይ ከባድ ነው። በጣም ብዙ ችግር ነው አለፈ ሰው። ከእሱ ደግሞ ከፓናማ አንድ ወር ሁለት ወር ሳምታይምስ በካምፕ ካምፕ ዋን ካምፕ ቱን የተባለ ነው ያልፈዋል። ከዛ ኮስታሪካ፣ ከኮስታሪካ ደግሞ ኒካራጓይ የሚባል ሀገር፣ ከኒካራጓይ ሆንዱራስ፣ ከሆንዱራስ ጓቴማላ፣ ከጓቴማላ ደግሞ እዚህ አሁን ታፓቹላ የሚባል የሜክሲኮ ግዛት የሚገናኘው ቦታ እዚህ ነው።
ከመንግስትም ሆነ ከኢትዮጵያውያን አሊያም ከኤርትራውያን ለጋሽ ድርጅቶች የተደረገላችሁ እገዛ አለ?
ኧረ ምንም የለን። ብዙ ሰው እዛ አለ። በቃ ዶኪመንት የለ፣ ምንም ነገር የለም። በቃ ዝም ብሎ ነው። አንድ ችግር ያጋጠመ እዚህ ፖሊስ ምናምን የዛ ሀገር ሲጠይቅ ምንም በቃ መልስ የለም። ዝም ነው። በቃ አንድ ሌባ መጡ ምንም ዘረፋ ምናምን ያደረገ ከአንት ከኛ ጋር ምንም ሰው አለ? ምንም ሰው የለን። ከሱ የኛ የሚጠብቅ ሰው ምንም ሰው የለን። የራሱ ፖሊስ የዛ ሀገር ፖሊስ ያለ ሲጠይቆ ይሄ ዘረፋ የኔ አቃ እንደዚህ ወሰደለኝ ምናምን በጉልበት ምናምን ስል ሲጠይቅ ዝም ብሎ ነው። በቃ ዝም ብሎ ነው። የበዛ ቁጥር ወጣት ናቸው። ሴትና ወንዶች ሴት 10 ምናምን ይደርሳል። አሁን ቁጥር የሴት ቁጥር 10 ምናምን።
እንደው በመጨረሻ ላይ ማስተላለፍ የምትፈልገው መልእክት ካለ እስኪ ድሉ ልስጥ።
በቃ መጀመሪያ የኛ የደረጉት ትልቅ ድጋፍ የኛ ድምፅ በማህበረሰብ እናሳለፍ ያቻሉ ስላደረጉት በጣም ያመሰግናለሁ። እና በቃ የሆነ የኛ ሀገዝ ማድረግ ሲችል የሆነ ሰው ይሁን በሁሉ ነገር ድጋፍ የኛ ማገዝ የሚችል ሰው በቃ ይጠይቃለሁ። በቃ እሱ ነው የኔ መልእክት። እና ሁሉ ሰው አመሰግናለሁ። አንተ ደግሞ
ስለ ጊዜ እጅግ አድርጌ አመሰግናለሁ። እግዜር ይስጥልኝ።
ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አድማጮቻችንን እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው።
አሁን ደግሞ ወደ ኪነ ጥበቡ ሰፈር እናቀናለን። የዛሬ የጥበብ እንግዳችን የዮርዳኖስ አባተ ናት። ዮርዲ አርት በሚሰኝ መጠሪያም ትታወቃለች። የባህላዊ የስዕልና የእደ ጥበብ ባለሙያ ናት። ስራዎቿ በዓለም አቀፍ የእደ ጥበብ ምክር ቤት ስር በሆላንድ፣ ቤልጅየም፣ ኒውዮርክ እና በቻይና ታይተዋል። ከኤደን ገረመው ጋር ቆይታ አድርጋለች። እንደሚከተለው ይደመጣል።
ኢትዮጵያ ለዓለም ካበረከተቻቸው ነገሮች መካከል ልዩ የሆኑ የስዕል ስራዎችና የእደ ጥበብ ውጤቶች ናቸው። ከአራተኛው መቶ ክፍለ ዘመን ጀምሮ እስከ 21ኛው መቶ ክፍለ ዘመን ያለው የስዕል ጥበብ ባህላዊ የቤተ ክርስቲያን ስዕሎችና በጌጣጌጥ፣ በአልባሳት፣ በቅርጫትና በስፌት ስራ የሚገለጹ የእደ ጥበብ ውጤቶች ተብለው በሁለት ይከፈላሉ። እነዚህን ሁለት የጥበብ ዘርፎች አዋህዳ ባህላዊ የስዕልና የእደ ጥበብ ባለሙያ ባለቤት የሆነችው ዮርዳኖስ አባተ የዛሬ የጥበብ እንግዳይ ናት። ዮርዳኖስ አባተ ወይም ዮርዲ አርት ወደ ጥበብ የተማረከችው ከእናቷ የስፌት ስራ ሙያ ተነስታ እንደሆነ ትናገራለች።
በእውነቱ ከሆነ አንድ ይሆናለሁ ብዬ አላሰብኩም ነበር፣ ግን ስዕል በጣም ነው የምወደው። ትምህርት ቤትም እያለሁ አበባ ዛፍ እያለን ስል ነበረ። እናቴ በፊት የእጅ ስራ ባለሙያ ነበረች። ሰፌዶችን በተለያየ ዲዛይን ትሰራ ነበረ። እየቀላቀለች ጥበቦችን፣ የኢትዮጵያ ዲዛይኖችን ለሽያጭ ነበር እናቴ በዛ ነበረ የምትተዳድረው። ይህም እማር ነበር ከስሯ እያልኩኝ። ግን ያው ሰፌድ የኢትዮጵያ የባህላዊ ስራ ነው፣ መሀይሞች የሚሰሩት ነው በሚለው እሳቤ ብዙም አልፈቀድልኝም ነበር። ግን እኔ ወደ እጅ ስራው በጣም አደላ ነበረ። ያው ሆኖም አሁን የእነሱን ዲዛይኖች የቤተ ክርስቲያን ስዕሎች የምንላቸው ባህላዊ ስዕሎቹ በሸራዎች ላይ፣ በእንጨቶቼ ላይ፣ ሁሉም ነገር ላይ እያስገባሁኝ እስካሁን ድረስ እጠቀመዋለሁ ማለት ነው። አጀማመሪ የሆነው መንታ እህት አለችኝ። የመንታ ድርጅት የኢትዮጵያ ጀሚኒ ትረስት የሚባለው ድርጅት ድጋፍ ያደርግልን ነበረ የሆነች እንግሊዛዊት አርት ችሎታ ያለን ሰዎች ሰበሰበች እና አስተማረችን። ከዛ የራሷን ማቴሪያሎች መራረጠች እና እስቲ እንደዚህ ላይ ስሩ። ከዛ በጣም የሰዎች ተወዳጅነትን ሲያተርፍ በዛው ቀጠልንበት እና የተለያዩ ፈጠራዎችን እየጨመርንበት መስራት ጀመረ። ከዛ የኔ አላማ የነበረው ስዕልን በስዕል ብቻ ለቤት ማስጌጫ ብቻ መጠቀም ሳይሆን ለምን ጥቅም ላይ የሚውል ስዕልን አልሰራም ብዬ በሳጥኖች ላይ በመስታወቶች ላይ እና በማጥረቢያ ሳህን በምንለው አይነት እያደረኩኝ የበለጠ ለመገልገያነት እንዲውል አደረኩትኝ። የበለጠ ደግሞ በሰዎች ዘንድ ተቀባይነት አገኘሁበት ማለት ነው። ከዛ በኋላ ወደ አርት ስኩል ገባሁ። እኔ ሲጀመርም ስራ መሸጥ ጀምሬ ነበረ አርት ስኩል ከመግባቴ በፊት። ግን መዳበር ስላለባቸው እና አንዳንድ ቴክኒኮችን ማወቅ ስላለብኝ ወደ አርት ስኩል ገባሁ፣ አቢሲኒ አርት ስኩል። እዛ ለሶስት አመት ቴክኒኩንም ሁሉንም ዘመናዊ አርቱንም ተምሬ ተመርቄ ወጣሁ ማለት ነው።
ዮርዳኖስ ራሷን እንደ እደ ጥበብ ፈጣሪና ሰዓሊ ብትቆጥርም በስዕል የመመሰጥ ነገር ግን ጊዜና ጥልቅ የሆነ ስሜት እንደሚጠይቅ ነግራኛለች።
የፈጠራ ስራዎች በእጅ ስራዎቹ በእነሱ በኩል አንዳንድ ነገሮችን መለጣጠብ፣ አንዱን ነገር ከአንዱ ጋር በማያያዝ የተለየ ውበትን መስጠት፣ ከስዕሉ ባሻገር እነሱን እፈጣጥራለሁ። ትክክለኛ ራሴን በሰዓሊ ስሜት ውስጥ ወይም መንፈስ ውስጥ የማገኘው ትላልቅ ሸራዎች ላይ ስስል የዛኔ ያ የኔ ትክክለኛ ስሜትን የሚገልጽልኝ ነው። አንዳንድ ጊዜ ካንቫስ በጣም በብዛት ገዝቼ ምንም ሳልጠቀም ሶስት አመት የሞላው ነበረ ማለት ነው። እና የሆኑ ጊዜ ላይ የሆኑ መጽሐፎችን ማንበብ ጀመርኩ። እነዛ መጽሐፎች እጅግ በጣም የሆነ አንደኛ መንፈሳዊ ስሜትን ይሰጥሻል ታስቢያለሽ። እና አንዳንዴ ግራ ይገባኛል። እኔ የሚሳልኳቸው አይመስለኝም። የእኔ በብዛት ተጽዕኖ የሚያሳድሩብኝ ስዕሎች ጎንደር ደብረ ብርሃን ስላሴ ያሉት የመላእክቶቹ ስዕሎች እጅግ በጣም እኔ ላይ ተጽዕኖ አላቸው እና እስካሁንም ዘመን የማይሽራቸው በሁሉም እቃዎቼ ላይ ስጠቀማቸው ሁሉም ሰው የሚወዳቸው የሚወዳቸው እነሱን ነው።
የስዕልና የእደ ጥበብ ስራን ኑሮ ብላ ከያዘች በኋላ ዮርዳኖስ በሆላንድ በጀርመንና በቤልጅየም የእደ ጥበብ ስራዎቿን አሳይታለች። በቻይናም ባህሏን የማስተዋወቅ እድሉን አግኝታ ስዕሎቿንና ስራዎቿን አሳይታ መመለሷን አጫውታኛለች። ዮርዲ አርት ከዚህ በኋላ የሚጠብቁት ስራዎች ምንድን ናቸው ስል ጠይቂያት ነበር።
የእርዳታ ማሰባሰቢያ ዝግጅት እና ብዙ የሚሰሩ ከቡናው በስተጀርባ በመልቀም፣ በማጠብ፣ በማሸግ ሁሉም ነገር በማድረግ የሚሰሩ ሴቶች ግን ደግሞ ትንሽ ክፍያ ብቻ የሚከፈላቸው ይሄ የጉልበት ብዝበዛ ያለባቸው ስለነሱ የሚያጠነጥን ነው። አሁን ኤግዚቢሽን አለኝ ጥቅምት አጋማሽ ላይ ከቡና ጋር ለሚሰሩ ሴቶች ድጋፍ ለሚፈልጉ ሆኖ።
በመጨረሻም ዮርዳኖስ ባህላዊ የስዕል ጥበብ እንዳይዘነጋ በቤታችን በሚገኙ ጌጣጌጦችና ቤት ማስዋቢያዎች ላይ መጠቀም እንደሚገባን እንዲሁም ይህን ትልቅ የጥበብ ዘርፍ ለመጪው ትውልድ የማስረከብ ኃላፊነት እንዳለብንም አሳስባለች።
በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው። ኤደን አንቺንም እንዲሁም ደግሞ እንግዳሽን ዮርዳኖስን እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አስመራ ኤርትራ ይወስድናል።
አዎ፣ የስፖርት ፕሮግራም ነው። የአፍሪካ ራዕይ ለስፖርትና ትምህርት እድገት የተሰኘ ድርጅት በተለያዩ ቋንቋዎች ነጻ የትምህርት እድል ለወጣቶች ሊሰጥ ዝግጅት ማጠናቀቁን ገልጿል። በተለያዩ ቦታዎች የሚኖሩ አምስት ኤርትራውያን ወጣቶች አፍሪካን ቪዥን ስፖርት ኤንድ ኤጁኬሽን ዴቨሎፕመንት የሚል ድርጅት አቋቁመው ትምህርት ለሚሹ ሁሉ በሚል መሪ ቃል የአፍሪካ ቀንድ ሕዝቦች በቋንቋቸው የቀለምና ሙያ ትምህርት በነጻ እንዲያገኙ ለሚረዳ መርሃ ግብር ዝግጅት ማጠናቀቃቸውን አዘጋጆቹ ተናግረዋል። የድርጅቱ የአስመራ ቅርንጫፍ ጽህፈት ቤት ስራ አስኪያጅ ዮናታን ኤፍሬም ከብርሃነ በርሀ ጋር ቆይታ አድርጓል።
ዮናታን ኤፍሬም፣ ዮርዳኖስ ገብረ ህይወት፣ መድሃኔ ግርማይ፣ ሳሙኤል መላእከና ኢሳያስ ኤፍሬም የተባሉ አምስት በተለያዩ ቦታዎች የሚኖሩ ኤርትራውያን ወጣቶች በአፍሪካ ትምህርት ላይ የራሳቸውን አስተዋጽኦ ለማድረግ በማለም አፍሪካን ቪዥን ስፖርት ኤንድ ኤጁኬሽን ዴቨሎፕመንት ማለት የአፍሪካ ራዕይ ለስፖርትና ትምህርት እድገት የሚል ድርጅት አቋቁመው ትምህርት ለሚሹ ሁሉ በሚል መሪ ቃል በአፍሪካ ቀንድ የሚኖሩ ህዝቦች በቋንቋቸው የቀለምና የሙያ ትምህርት እንዲያገኙ የሚረዳ ፕሮጀክት እንዳዘጋጁ በአስመራ የድርጅቱ ቅርንጫፍ ስራ አስኪያጅ ወጣት ዮናታን ኤፍሬም ለቪኦኤ ተናግረዋል።
እዚህ ሪጅን ላይ አፍሪካ ላይ ያለውን የእውቀት ጋፕ ለማጥበብ በ አካዳሚ ሰው በሚማረው አንደኛ ደረጃ እስከ ከፍተኛ የኮሌጅ ደረጃ ድረስ የሚሰጠውን ትምህርት የንግድ ትምህርት አይቲ ኤንድ ሶፍትዌርስ የተለያዩ ኮርሶች ፐርሰናል ዴቨሎፕመንት እንዲሁም ስፖርት ላይ ስፖርት ኤዱኬሽን የሚል ትምህርት በተለያዩ ቋንቋዎች ሰው በሚገባው እዚህ ሪጅን ላይ በሚነገሩት ማዘር ታንግ በሚባለው ቋንቋ ወደ 10 በሚሆኑ ቋንቋዎች ይሄን የተለያየ ትምህርቶች አዘጋጅተናል።
ይህ የአፍሪካ ራዕይ ለስፖርትና ትምህርት እድገት በሚል ሲያሜ የሚጠራው ድርጅት ፕሮጀክቱን እንደ አውሮፓውያን አቆጣጠር በ2011-12 ዓመተ ምህረት በትግርኛ እንደጀመሩትና ከፕሬዝዳንት ሲያሳ ፎርቂና ሌሎች ሰዎች በተሰጣቸው አስተያየት በተለያዩ ቋንቋዎች ሊያሰፉት እንደቻሉ የተናገረው ወጣት ዮናታን ከአንድ ዓመት በፊት በኤርትራና ኢትዮጵያ መካከል የተፈጠረውን ሰላም ተከትሎ በአፍሪካ ቀንድ እየታየ ያለውን የአገራቱ የሰላምና የእድገት ትብብር ግምት ውስጥ በማስገባት በተለያዩ ቋንቋዎች እንዳዘጋጁት ተናግሯል።
ትልቁ አድቫንቴጅ የዚህ ፕሮጀክት እዚህ ሪጅን ላይ ሼር ምናደርጋቸው ቋንቋዎች አሉ። አፋር ኢትዮጵያ ላይ፣ ኤርትራ ላይ፣ ጅቡቲ ላይ ሰፊ ተጠቃሚነት አለው። ሶማሊ ኢትዮጵያ ላይና ሶማሌ ላይ ያለው፣ ስዋሂሊ ኬንያ፣ ሩዋንዳ፣ ታንዛኒያ፣ ሩንዲ ላይ ብዙ ተጠቃሚ ያለው ቋንቋ ስለሆነ ይሄን አድቫንቴጅ ለመጠቀም 10 የሚሆኑ ቋንቋዎች ወስደን ሁሉም ያዘጋጀናቸው ትምህርቶች በዚህ ላይ ተመርኩሰን አዘጋጅተናል ማለት ነው። ስናዘጋጀው እንደነገርኩ አውዲዮ ቪዲዮ ነው። የማይት ችግር ያለባቸው መስማት ይችላሉ። የአውዲዮ ፕሮግራም ስላለው የመስማት ችግር ያለባቸው የሚጻፈውን ማንበብ ይችላሉ። ተጨማሪ ደግሞ የምልክት ቋንቋ አለው ማለት ነው።
ወጣት ዮናታን ይህ የትምህርትና የሙያ ፕሮጀክት ያለውን ሰፊ ጠቀሜታም እንዲህ ሲል ያስረዳል።
ሰው በመረጠው ሰዓት በተመቸው ቦታ ሆኖ እየደጋገመ ባስፈለገው ሰዓት ሪቫይዝ እያደረገ እንዲማር፣ ትምህርት ቤት እድል ሊሄድ ላላገኘው ሰዎች ደግሞ ተጠቃሚ ሆነው ትምህርት ላይ ያሉ የተለያየ ሙያ ቀስመው ስራ የሚያገኙበት፣ የተለያየ ንግድ ላይ ያሉ ሰዎች የትምህርት እድል ያላገኙ በዚህ ፕሮግራም ተጠቃሚ ሆነው ንግዳቸውን ራሳቸውን በኢኮኖሚ የሚደግፉበት። ሌላ ደግሞ እንደምናውቀው ወላጅ ለልጁ የትምህርት መከታተል ላይ ለማገዝ ትልቁ ችግሩ የእውቀት ማነስ ነው። ስለዚህ ወላጅና ልጆች አንድ ላይ ሆኖ ተምረው እዛው ላይ ራሱ የወላጅና የልጆች ኮሙኒኬሽን ዴቨሎፕ ማድረግ የሚችል ትልቅ ፕሮጀክት ነው።
ፕሮጀክቱ ከቀለምና ሙያ ትምህርት በተጨማሪ ቋንቋን በቋንቋ ለመማር ታስቦ የተዘጋጀ በመሆኑ እዚህ ቀጠና ላይ ያሉ ህዝቦች በቋንቋቸው ሌላ ቋንቋ መማር እንደሚችሉ የተናገረው ወጣት ዮናታን በተለያዩ የስፖርት ዘርፍ ለተሰማሩ አትሌቶችም የቋንቋ ችሎታቸውን እንዲያዳብሩና የስፖርት እንቅስቃሴያቸውን ፕሮፌሽናል በሆነ መልኩ እንዲያካሂዱ ታሳቢ ያደረገ ፕሮጀክት መሆኑን ተናግረዋል። የአፍሪካ ራዕይ ለስፖርትና ትምህርት እድገት የተባለው ድርጅት ዋና ዓላማው የትምህርት እድል ያላገኙና የትምህርት መሰረተ ልማት በሌለባቸው ቦታ ለሚኖሩ የህብረተሰብ ክፍል ባሉበት ቦታ ሆነው በቋንቋቸው እውቀትና ክህሎትን እንዲያገኙ ማድረግ መሆኑን የተናገረው ወጣት ዮናታን ፕሮጀክቱን በነጻ ተደራሽ ለማድረግ እገዛ እንደሚያስፈልጋቸው ተናግረዋል።
አዎ፣ ይሄ ፕሮጀክት እኛ እንጀምረው እንጂ የሁሉም ሰው የሁሉም ኦርጋናይዜሽን ፕሮጀክት እንደሆነ ነው የምናምነው። ይሄንን ፕሮጀክት እውን አድርገን መጪዋን አፍሪካ በጣም ብራይት የሆነ ፊውቸር ያላት አፍሪካ መመስረት እንደምንችል፣ በተለይ ሆርን አፍሪካ ላይ ያለነው ቀላል የሆነ ህብረተሰብ አይደለም ያለን፣ ኢንፍሉዌንስ ማድረግ የምንችለው ነው። ስለዚህ እኛ ነቅተን ህብረተሰባችን ነቅቶ አፍሪካን መቀየር እንደምንችል ማሳየት እንደምንችል ይሄ ፕሮጀክት የሚያሳይ ነገር ነው። እውቀት ሁሉ ፓወር ነው። ስለዚህ በዚህ መሰረት ይህችን ፕሮጀክት ደግሞ ሰክሰስፉል ለማድረግ እኛ ደግመን የምንጠራው ከእኛ ጋር መስራት ለሚፈልግ ሰው ተዘጋጅተን በራችንን ከፍተን እየጠበቅን ነው።
ዋና ጽህፈት ቤቱን ቻይና ላይ ያደረገው አፍሪካን ቪዥን ስፖርት ኤንድ ኤጁኬሽን ዴቨሎፕመንት ወይ የአፍሪካ ራዕይ ለስፖርትና ትምህርት እድገት የተባለው ድርጅት በአስመራ፣ አዲስ አበባ፣ አንጎላና ኬንያ ቅርንጫፍ ጽህፈት ቤቶችን ከፍቶ ለህዝቡ ተደራሽ ለማድረግ መዘጋጀቱን ወጣት ዮናታን ኤፍሬም ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
አድማጮች እንግዲህ ያዳመጣችሁ የቆያችሁት ጋቢና ቪኦኤ ነው። ይህ ፕሮግራም ከአሜሪካ ድምጽ ሬዲዮ ወደ እናንተ ይደርሳል። የዛሬ ጉዟችን እንግዲህ በዚሁ ጨርሰናል።
ኤደን ገረመውና ሀብታሙ ስዩም አብረናችሁ ነበርን። ደህና ደሩ። የሰኞ ሰው ይበለ።
ኩን ራዲዮ ሰገሌ አሜሪካቲ